un lateraccio. የዕብራውያን መጽሐፍ ጥናት ሲጀምር እኔ አልነበርኩም፣ ፓስተር እንዳለው ወደ መጨረሻው አካባቢ ነው የደረስኩት የነበረው። ግን እግዚአብሔር አስተማረኝን ከዛ ላይ ላካፍላችሁ ፈልጋለሁ። እግዚአብሔር እንዲረዳኝ እንጸልይ። ጌታ ሆይ እናመሰግናለን ስለዚህ ቀን። እነሆ በዚህ ሰዓት ደግሞ ከወገኖቼ ጋር ይህንን ቃል እንድንካፈል ስለረዳህ እናመሰግናለን። ጌታ ሆይ መናገር የሚገባኝን ያስተማርከኝን ማስተላለፍ እንድችል አንተ ከኔ ጋር ሁን። ስለ ሁሉ ክብር ምስጋና ለአንተ ይሁን፣ በኢየሱስ ክርስቶስ ስም አሜን። የዕብራውያንን መጽሐፍ ሳጠና በጣም ካየኋቸው ከተጠቀሱ ሰዎች መካከል አብርሃም አንደኛው ነው። ፓስተር ትዝ ይለኛል ሐሙስ ስንገናኝ በነበረ ጊዜ የአብርሃምን ታሪክ እንዴት እንደነገረኝ እንዴት እንዳስተማረኝ እና ስለ መጽሐፍ ቅዱስ ስለ ክርስትና ሕይወት ያለኝን አመለካከትና ከዛ በፊት ረዳ የነበረውን ነገር ሁሉ እየቀየረልኝ ትልቅ ትምህርት ያገኘሁበት የአብርሃም ሕይወት ነው። በዚህ በዕብራውያን መጽሐፍ ላይ አብርሃምን ከእግዚአብሔር ጋር ቃል እንዴት እንደገባ እግዚአብሔር እንዴት እንደጠራው ዕብራውያን መጽሐፍ ይናገራል። በምዕራፍ 6 ላይ የአንድ ከእግዚአብሔር ጋር ያደረገውን ቃለ ምልልስ እናያለን። ዕብራውያን ምዕራፍ 6 ከቁጥር 13 ጀምሮ እስከ 19 ድረስ እግዚአብሔርም ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረክሁ እባርክሃለሁ እያበዛሁም አበዛሃለሁ ብሎ ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ። እንዲሁም እርሱ ከታገሰ በኋላ ተስፋውን አገኘ። ሰዎች ከእነርሱ በሚበልጠው ይምላሉና ለማስረዳትም የሆነው መሐላ የሙግት ሁሉ ፍጻሜ ይሆናል። ስለዚህም እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱን እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይቻል በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸን ለኛ ብርቱ መጽናናት ይሆንልን ዘንድ በመሐላ በመካከል ገባ እና እንድናየው የምንፈልገው ቃል ከ19 ጀምሮ ያለው ነው። ይህም ተስፋ እንደ ነፍስ መልህቅ አለን፣ እርሱም እርግጥና ጽኑ የሆነ ወደ መጋረጃውም ውስጥ የገባ ነው የሚለው ነው። እና አብርሃምና እግዚአብሔር ከዘፍጥረት ምዕራፍ 12 ጀምሮ የአብርሃምን ታሪክ እናነባለን። እግዚአብሔር ከጠራውና ውጣ ካለው በኋላ ከዘመዶቹ ከቤቱ ከሚያውቀው ከሀገሩ ሁሉ ተለይቶ ከወጣ በኋላ በምዕራፍ 15 ላይ ልጅ እንደሚሰጠው እንደሚባርከው አትፍራ ብሎ ይለዋል። እና አብርሃም አመነ ይላል እና እግዚአብሔርም የእግዚአብሔር ጽድቅ ሆኖ ተቆጠረለት የአብርሃም ማመን ይላል። እና እዚህ መጽሐፍ ላይ አብርሃም ትክክለኛ መልህቅ የሚሆንለት እግዚአብሔርን የሚያምንበትን አንድ ትልቅ ነገር እንዳገኘ ነው ያየሁት። ምዕራፍ 15 ላይ ከዘፍጥረት ከቁጥር 12 ጀምሮ ምን ይለዋል? ከዘመዶች ተለይቶ እንዲወጣ ይነግረዋል። ከዛም በኋላ አትፍራ፣ እኔ ጋሻ ነኝ፣ ዋጋህም እጅግ ትልቅ ነው ይለዋል። ይችንም ምድር አወርሳለሁ ይለዋል። አብርሃም አንድ ጥያቄ ይጠይቃል፣ እኛ ሁላችን ልንጠይቅ የሚገባንን ጥያቄ። አብርሃም አምኗል፣ ግን ቢሆንም እንዴት ይሄ ግን እንዴት ይሆናል ብሎ እግዚአብሔርን እንደጠየቀና ያለን። ከዛ በኋላ እግዚአብሔር እንዴት አድርጎ ያንን ቃል ተስፋውን ሊሞላለት ሊጠብቅለት ሊፈጽምለት እንደሚችል ቃል እንደገባለት እና ያለንና አብርሃም በተለያዩ ቦታዎች አራት የተለያዩ ጊዜዎች ላይ እነዚህ አይነት ጥያቄዎች ወይም ወሳኝ የሆኑ ከእግዚአብሔር ጋር ያደረጋቸው ተራክቦች አሉ። እንደው ባጭሩ የአብርሃምን ህይወት ስናየው እግዚአብሔር አብርሃምን ተነስና ወጣ ይለዋል። ወዴት ይላል? አሳያለሁ እኔ ወጣ አንተ ብቻ። ተነስቶ ይወጣል። ከዛ በኋላ ደግሞ ለአንተ የሚሆን መሬት ሰጣለሁ ይለዋል። ኦኬ የት ነው የምትሰጠኝ ይላል። እነግራለሁ ብቻ ወዲያው ይበል ይለዋል። አሁንም ይታዘዛል አብርሃም። ከዛ ደግሞ ልጅ ሰጣለሁ ይለዋል። እንዴት መቼ ይላል። ሰጣለሁ ቀጥል ዝም ብለህ ተመላለስ ይለዋል። አብርሃም አሁንም ያምናል። ከዛ በመጨረሻ ልጁን ከሰጠው በኋላ በላሁን ደግሞ ሰዋልኝ ይሄን ልጅ ይለዋል። እንዴ ለምን ይላል። ሂድ ተራራ ወደ ተራራ ወጣ ማን ያሳያለው ይለዋል። በእነዚህ ሁሉ ጊዜዎች ውስጥ እግዚአብሔርን እንዳመነ ነው የምናየው። እና ከነዚህ ሁሉ ነገሮች በፊት መጀመሪያ ላይ አብርሃም ይሄንን አይነት እምነት ያገኘበት ቦታ ነው ይሄ ዘፍጥረት ምዕራፍ 15 ቁጥር 8 ላይ እንዴት አርጌ አምናለሁ እንዴት ሊሆን ይችላል ይሄ ይለዋል። ከዛ እግዚአብሔር ይዞ እንዲመጣ የተወሰኑ ነገሮችን እንዲያመጣ ይነግረዋል። የሶስት ዓመት ጊደር፣ የሶስት ዓመት ፍየል፣ የሶስት ዓመት በግ፣ ዋኖስ፣ እርግብ ያዝልኝ እና አምጣልኝ ይለዋል። አብርሃም እነዚህን ነገሮች ይዞ ካመጣ በኋላ ምን ማድረግ እንዳለበት ያወቀ ነው። ስለዚህ ያዘጋጅና ሁለት ሁለት ቦታ ቆራርጦ አስተካክሎ በትይዩ አድርጎ አስቀምጦ እግዚአብሔርን ይጠብቃል። ከዛ በኋላ እግዚአብሔር ይመጣል ወደ አብርሃም። ቀኑ ሙሉ ይጠብቃል እና ያንን ፓርት እንድናነበው ፈልጋለሁኝ። ዘፍጥረት 15 ከዛ ከቁጥር 10 ጀምሮ እነዚህንም ሁሉ ወሰደለት በየሁለቱም ከፈላቸው። የተከፈሉትንም በየወገኑ ትይዩ አደረጋቸው። ወፎችን ግን አልከፈለም። አሞራዎችን በስጋው ላይ ወረዱ። አብርሃምም አበረራቸው። ፀሐይም በገባች ጊዜ በአብርሃም ከባድ እንቅልፍ መጣበት፣ እነሆም ድንጋጤና ታላቅ ጨለማ ወደቀበት ይላል። እና ከዚህ ታላቅ ጨለማና ድንጋጤ ውስጥ እግዚአብሔር እውነተኛውን ሊያደርግ ያሰበውን ነገር ይነግረዋል አብርሃም። ምን ይለዋል? ዘርህ ለእነርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ እወቅ። ባሪያዎችም አድርገው 400 ዓመት ያስጨንቋቸዋል። ደግሞም በባርነት በሚገዟቸው ሕዝብ ላይ እኔ እፈርዳለሁ። ከዚያም በኋላ በብዙ ከብት ይወጣሉ። አንተ ግን ወደ አባቶች በሰላም ትሄዳለህ፣ በመልካም ሽንግልናም ትቀበራለህ ይለዋል። ከዛ በአራተኛው ትውልድ እንደሚመለሱ ይነግረውና እግዚአብሔር በቃ መሬቱን እርሱ እንደማያወርሰው ነገር ግን ወደፊት ከሱ በኋላ የሚመጡ ሰው ልጆቹ የልጅ ልጆቹ ያውም ከአራት ትውልድ በኋላ እንደሚወርሱ ይነግረዋል። ከዚህ በኋላ የገባለት ቃል ነው አብርሃምን አጽንቶ ያቆመው። ከዛም በኋላ ፀሐይ በገባች ጊዜ ታላቅ ጨለማ ሆነ፣ የምድጃ ጢስና የእሳት ነበልባል በዚያ በተከፈለው መካከል አለፈ ይላል። እግዚአብሔርም ለአብርሃም ቃል ገባለት፣ ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ድረስ ይቺ ምድር ለዘር ሰጥቻለሁ ይለዋል። በዚህ ቦታ የተገባለት ቃል በዛን ዘመን የነበሩ ሰዎች ቃል የሚገባቡበትን ቃል ነው። በአሁን ዘመን እኛ ፊርማ ነው የምንፈርመው። በዛን ጊዜ ግን ይህንን ቃል መግባት ማለት የገባሁትን ቃል ባልፈጽም እንደነዚህ ቆራርጬ እንዳስቀምጥኳቸው እንስሳት ልሁን እንደማለት ነው። እና ይህንን በጣም ሲሪየስ የሆነ ቃል አገባብ ነው። ይህንን ነገር እግዚአብሔርም ያውቃል፣ አብርሃምም ያውቃል። እግዚአብሔር እንደሚያውቅ የምናይበት ቦታ ኤርሚያስ ትንቢተ ኤርሚያስ ምዕራፍ 34 ላይ ከቁጥር 18 ጀምሮ ያለውን ብናየው እዚህ ቦታ ላይ እስራኤላውያን ወገኖቻችንን ባሪያዎች አድርገን አንገዛም ብለው ለእግዚአብሔር ቃል ከገቡ በኋላ ልክ በዚህ መሰረት ሀሳባቸውን ቀይረው እንደገና ባሮች አድርገው ዘሮቻቸውን ከገዙ በኋላ እግዚአብሔር የተናገረው ቃል ነው። ምን ይላል? ቁጥር 18 ቃል ኪዳኔንም የተላለፉትን ሰዎች እንቦሳውንም ቆርጠው በቁራጩ መካከል ባለፉ ጊዜ በፊቴ ያደረጉትን የቃል ኪዳን ያልፈጸሙትን የይሁዳን አለቆችና የኢየሩሳሌምን አለቆች ጃንደረቦችንና ካህናትንም በእንቦሳውን ቁራጭ መካከል ያለፉትን የአገሩን ሕዝብ ሁሉ ለጠላቶቻቸው እጅ ነፍሳቸውንም ለሚሿት እጅ አሳልፌ እሰጣለሁ። ሬሳቸውም ለሰማይ ወፎችና ለምድር አራዊት መብል ይሆናል ብሎ እግዚአብሔር ሲናገር እናያለን። which means እዚህ ጋር አብርሃም እየገባ ያለው ቃል ምን ማለት እንደሆነ እግዚአብሔር በደንብ እንደሚያውቅ እንድናይ ነው ይሄንን ፓርት የምናየው። ግን ከሁሉም እግዚአብሔር ያንን ነገር ሲያደርግ ሳይ አብርሃም በጣም ኢምፕረስድ የሆነ ነው የሚመስለው። ግን ሁለት ሰዎች ወይም በሁለት ሰዎች መካከል ቃል ኪዳን በሚገባበት ሰዓት ሁለቱም የቃሉ ኃላፊነት እንዳለባቸው ነው የምናየው። በዚህ ሰዓት ግን አብርሃም ግራ የገባው ይመስላል። እግዚአብሔር ኦኬ ቃል ገብቷል፣ ይህንን ሁሉ አደርጋለሁ ብሏል። አብርሃም ድሮም በእግዚአብሔር ላይ ጥርጣሬ ላይኖረው ይችላል። የእሱ የራሱ ጥርጣሬ ነው። እግዚአብሔር ቃሉን ይፈጽማል፣ ግን አብርሃም ቃሉን መፈጸሙ በምን ይታወቃል? እና ያንን ቦታ ብናየው እግዚአብሔር በል ደግሞ አንተ በተራህ እለፍ አላለውም። እግዚአብሔር ብቻውን ነው ያለፈው በዛ ውስጥ። ያ ማለት እግዚአብሔር አብርሃም እግዚአብሔር ቃሉን ይጠብቃል። አብርሃም አወርሳለሁ ያለውን ያወርሰዋል። ነገር ግን አብርሃም ቢሳሳት፣ አብርሃም ቢወድቅ፣ አብርሃም ቃሉን መፈጸም ባይችል ስቲል እግዚአብሔር የአብርሃምንም ፓርት ሊሸፍን ቃል እንደገባለት ነው የምናየው። እና ይህንኑ አይነት ነገር በአዲስ ኪዳን ደግሞ ለእኛ የተገባልን ቃል እንዳለ ነው የምናየው። ከዘመናት በኋላ እግዚአብሔር ይሄ ለአብርሃም የገባውን ቃል ለእኛ ደግሞ እንደፈጸመ እናያለን። ማርቆስ ምዕራፍ 15 ላይ ስንመለከት ቁጥር 33 ላይ እንደገና ከብዙ ዘመናት በኋላ ጨለማ እንደወረደ በምድር ላይ እንመለከታለን። በዛን ሰዓት ከቀኑ 6 ሰዓትም በሆነ ጊዜ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። በ9ም ሰዓት ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ትርጓሜውም አምላኬ አምላኬ ስለምን ተውከኝ ማለት ነው። ክርስቶስ ኢየሱስ እግዚአብሔር ለአብርሃም ቃል እንደገባ ለእኛም ደግሞ ቃሉን የፈጸመበትን ያንን ቀን ነው የምንመለከተው። ይህ የሚያሳየን ክርስቶስ ኢየሱስ ዕዳችንን ሁሉ እንደከፈለ በዚህ ሰዓት ሰብስበን በፊቱ መኖራችን ሁሉ የእሱ ስራ እንደሆነ ከእኛ ደግነት ወይም ከእኛ ጥሩ ሰው ሆነን ስለተመረጥን ወይም ሳይሆን፣ ነገር ግን የማይገባንን ፈጽሞ ጠፍተን በጨለማ ውስጥ ባለንበት ሰዓት ክርስቶስ ለእኛ እንደሞተልን ነው የምንመለከተው። የእምነታችን መልህቅ ሊሆንልን የሚገባው ተስፋችን ይሄ ነው። ይህንን ተስፋ ማየት ከቻለን የክርስትና ህይወታችን የበለጠ ጠንካራ የሆነ እንደሚሆንልን እግዚአብሔር አስተምሮኛል። እግዚአብሔር ይባርካችሁ። Thank you.